Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
ሰላም፣ እንደምናመሻችሁ። የጋቢና ጉዞ የውይይት ፕሮግራማችን በቴክኖሎጂ ዘርፍ ራሳቸውን የቀየሩ ወጣቶችን ይዘናል።
እዚህ ቦታ ሰራለሁ የሚል ቅዱም አልነበረኝም። ጉግል ማፕንም አላውቀውም በዛን ሰዓት ነበር። ኢቭን ኮምፒውተር ራሱ ተጠቅሜ አላውቅም፣ ነፍቸውም አላውቅም በዛን ሰዓት።
በየነ አበራ አሁን በጉግል ማፕ ውስጥ የቪዥዋል ዳታ ባለሙያ ነው። ሌሎች ወጣቶችም አሉ።
ፉል ኤክስፒሪየንስ ለማድረግ እንድችል የጋስ ስቴሽን፣ ሬስቶራንት የማስተናገድ ስራዎችን ሁሉ ሰርቻለሁ። ያም አበረታቶኛል ወደፊት በትምህርቴ መግፋት እንዳለብኝ።
ፓርኪንግም ሰራለሁ፣ ጧትም ለኡበር ድራይቭ አረጋለሁ፣ ከዛ ትምህርት ቤት ሄዳለሁ፣ ከሰዓት ደግሞ ፓርኪንግ ስራ አለኝ። ስለዚህ ያው ሁለት ፉል ታይም ስራ እየሰራው ነበር እየተማርኩ የነበርኩት።
ከጉግል፣ ቦይንግ፣ አማዞን፣ በኢንሹራንስ ኩባንያ ውስጥ በአይቲ ዘርፍና በሲቲ ላይት ውስጥ የኢንጂነሪንግ ባለሙያ በመሆን የሚሰሩ ወጣቶች የተሳተፉበት ውይይት ነው።
ሁሉንም ከውይይቱ ታገኙታላችሁ።
ፌስቡክ ላይ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቃዋለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ስራቸውን በፈቃዳቸው መልቀቃቸውን ባሳወቁ ማግስት ፓርላማውን ከእረፍት መልስ በሊቀመንበርነት ከፍተዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል።
በየዓመቱ እንደሚደረገው በክረምት እረፍት ላይ የቆዩት የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የ2010 ስራቸውን በጋራ ስብሰባ ጀምረዋል። አፈጉባኤ አባዱላ ገመዳም ከመጨረሻ ስብሰባዎቻቸው አንዱ ሊሆን የሚችለውን ከፌዴሬሽን ምክር ቤታቻቸው አቶ ያለው አባተ ጋር በመሆን በጋራ መርተዋል። ስብሰባው የተጀመረው በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ሕይወታቸውን ላጡ ዜጎች የህሊና ጸሎት በማድረግ ነው። የጋራ ስብሰባውን በንግግር የከፈቱት ፕሬዝዳንት ዶክተር ሙላቱ ተሾመም ስለዚሁ ግጭት አንስተዋል። መንግስት ጸጥታውን ከማስከበር ባሻገር አጥቂዎችን ወደ ህግ ለማቅረብ እየሰራ እንደሚገኝ ነው የጠቀሱት። የሁለቱም ክልሎች አገር ሽማግሌዎች፣ ባህላዊ መሪዎች፣ የሃይማኖት አባቶች፣ ወጣቶችና ሴቶች እንደዚሁም መላው የሁለቱ ክልሎች ህዝቦች በመፍትሄው ዙሪያ ከመንግስት ጎን እንዲቆሙም ፕሬዝዳንቱ ጥሪ አቅርበዋል። የዛሬው ስብሰባ የተካሄደው የገዢው ፓርቲ አንጋፋ ፖለቲከኛ አባዱላ ገመዳ በአፈ ጉባኤነት ለመቀጠል ፍላጎት እንደሌላቸው በገለጹ ማግስት ነው።
አሁን በደረስኩበት ደረጃ እንደ ህዝብ በዚህ ኃላፊነት ለመቀጠል የማያስችሉን ምክንያቶች መኖራቸውና ፍላጎትም ስላሌለኝ ለመልቀቅ ድርጅቴንና የህዝብ ተወካዮች ምክር ቤት እንጠይቃለሁ።
በቅድሚያ በወታደራዊ ኃላፊነት ብቅ ያሉት አባዱላ ገመዳ ከጄኔራልነት ወደ ሲቪል ህይወት የተሸጋገሩት በተለያዩ ኃላፊነቶችም ያገለገሉት ቆየት ብለው ነው። ከመከላከያ ሚኒስትርነት እስከ ኦሮሚያ ክልል ፕሬዝዳንትነት በከፍተኛ ኃላፊነቶች አገልግለዋል። ተሰሚነት ካላቸው የኦሮሚያ ገዢ ፓርቲ ኦህዴድ ባለስልጣናት አንዱ ሆነውም ቆይተዋል። ከፕሬዝዳንትነት ከለቀቁም በኋላ በክልሉ ያላቸው ፖለቲካዊ ሚና የሚታይባቸው አጋጣሚዎች ነበሩ። በኦሮሚያ የተቃውሞ እንቅስቃሴ እንደተጀመረ ህዝብ ለማወያየት ወደ ምዕራብ ሸዋ ከተላኩ አመራሮች አንዱ ነበሩ። በአፈጉባኤነት ይህ ሁለተኛ የኃላፊነት ዘመናቸው ሲሆን ሳያጠናቅቁም ነው የመልቀቂያ ጥያቄ ያስገቡት። ምክንያታቸውን በተመለከተ የተለያዩ መላምቶች ቢሰነዘሩም እርሳቸው ግን ወደፊት ለህዝብ እንደሚያሳውቁ ተናግረዋል።
በሌሎች ዓለም አቀፍ ዜናዎች የዓለም አቀፍ ቀይ መስቀል ኮሚቴ ICRC በቅርቡ 7 አባሎቹ የተገደሉባቸውን ጨምሮ እየደረሱብኝ ነው ባላቸው ጥቃቶች ሳቢያ በጦርነት በተበታተከችው አፍጋኒስታን ያካሄድ የነበረውን የረድኤት እንቅስቃሴ በከፍተኛ መጠን ለመቀነስ መወሰኑን አስታወቀ። በስተመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከወላጆቻቸው ጋር በልጅነታቸው ወደ ዩናይትድ ስቴትስ መጥተው ያደጉ ህጋዊ የመኖሪያ ፈቃድ የሌላቸው ወጣቶች ከሀገር ውጡ እንዳይባሉ ከተቀናቃኞቻቸው የዴሞክራቲክ ፓርቲ አባላት የሚደርሱት ስምምነት የሀገሪቱን ግሪን ካርድ ወይም ቋሚ የመኖሪያ ፈቃድ የሚፈቅድበትን አሰራር ለውጥ አደርጋለሁ ሲሉ በትናንትናው ዕለት ተናገሩ። ዜናው አበቃ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino. B-O-A.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ጋቢና ቪኦኤ የጋቢና ጉዞ ለሚለው ፕሮግራም በአራት የተለያዩ የዩናይትድ ስቴትስ ከተሞች ተንቀሳቅሶ ወጣቶችን በማነጋገር ውይይቶቹን ለእናንተ ማቅረብ ከጀመረ 2 ሳምንታት ተቆጥሯል። በዛሬው ዝግጅታችንም የፕሮግራሙ አዘጋጅ ጽዮን ግርማ በሲያትል ከተማ በተለያዩ ግዙፍ የቴክኖሎጂ ድርጅቶች ውስጥ ከሚሰሩ ወጣት ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ያደረገችውን ውይይት እናስደምጣችኋለን። የመጀመሪያው ክፍል ዛሬ ይቀርባል።
በጣም አመሰግናለሁ ጽዮን። በመጀመሪያ በዚህ መጥተሽ ይሄን ፕሮግራም በማዘጋጀትሽ በጣም ትልቅ መነሻ ይሆናል ብዬ ገምታለሁ። አሊ ባላለው የተወለድኩት ደሴ ከተማ ነው። አዲስ አበባ ሁለተኛ ደረጃ ምንም በሚማርኩት ቤት ተከታትዬ አሜሪካን ሀገር መጥቼ የሃይ ስኩል ወይም ሁለተኛ ደረጃውን ጨርሼ በዚሁ የመጀመሪያውን 6 ዓመት የመጀመሪያ ዲግሪን ኤሌክትሪካል ኢንጂነሪንግ አገኘሁኝ። ከዛ ትምህርት እንደጨረስኩኝ ለአንድ ዓመት ያህል ብዙ ነገሮችን ኤክስፕሎር አደረኩኝ፣ ወደ ንግዱም ወደ ሌላውም። ከዛ አንድ ዓመት ያህል የመጀመሪያውን ፕሮፌሽናል ሰርቼ ስሞል ፈርም ላይ ዲዛይን ኤሌክትሪካል ዲዛይን ወርክ ለአንድ ዓመት ከሰራ በኋላ ቦይንግ የሚባለው ድርጅት ገባው። እዛ ላይ አሁን 12 ዓመት ሆነኛል። የሚሰራውም በተለያየ ፓርት አውሮፕላን ላይ የሚሰራው ዲዛይን ነው የሚሰራው። አሁን ደግሞ ዘ ላስት ፎር ይርስ አራት ዓመት ደግሞ እየሰራ ያለሁት ገና ያልወጣው 777X የሚባለው አውሮፕላን ላይ እየሰራ ነው ያለው።
እሺ፣ እድሉ ስለተሰጠኝ በጣም አመሰግናለሁ። በየነ አየነው እባላለሁ። በአሁኑ ሰዓት በጉግል ማፕ ነው የምሰራ፣ እንደ ጂኦ ቪዥዋል ዴታ ስፔሻሊስት ቱ ለኒው ታይትል ነው የምሰራው። እንግዲህ ከኢትዮጵያ የመጣሁት የዛሬ 13 ዓመት አካባቢ ነው። በዛን ሰዓት ገና ከሃይስኩል እንደጨረስኩ ነው የመጣው። እዚህ ቦታ እሰራለሁ የሚል ቅዱም አልነበረኝም። ጉግል ማፕንም አላውቀውም በዛን ሰዓት የነበረ። ኢቭን ኮምፒውተር ራሱ ተጠቅሜ አላውቅም፣ ነክቼውም አላውቅም በዛን ሰዓት። ለዚህ አሁን ለደረስኩበት ደረጃ ዋና መነሻ ምክንያት የሆነኝ የኢትዮጵያ ኮሚኒቲ ነው። እንደመጣሁ አጋጣሚ ጊዜ ማሳለፊያ ወደ ኢትዮጵያ ኮሚኒቲ ሄድ ነበር። እዛ ኮምፒውተር ስማር ነበር መሰረታዊ ነገሮችን ለማወቅ። አጋጣሚ የተወሰኑ ሰዎችን እዛ አገኘሁና ያው ወደ ዩኒቨርሲቲ መሄድ እንደሚቻል እዚህ ሀገር ለመማር ቀላል እንደሆነ ምናምን ኢንፎርሜሽን አገኘሁ ማለት ነው። ከዛ በፊት ግን ዩኒቨርሲቲ ራሱ ሄዶ መማር በጣም ከባድ እንደሆነ ነበር የማስበው። እንግዲህ ያን መነሻ አድርጌ ነው ከዛ ወደ ትምህርት ለመግባት የጀመርኩት። ከቋንቋ ጀምሮ ከኤስኤል ወይ ደግሞ እንግሊዘኛ እንደ ሁለተኛ ቋንቋ ይባላል፣ እንግሊሽ አለ ሰከንድ ላንጉጅ ማለት ነው። እሱን ተማርኩ። ከዛ ወደ ኮሌጅ፣ ከዛ ደግሞ ወደ ዩኒቨርሲቲ ትራንስፈር አድርጌ በዩኒቨርሲቲ ኦፍ ዋሽንግተን አንደኛ ደረጃ ዲግሪ ያስኩ። ከዛ አሁን እንደምሰራበት ስራ ጀመርኩ ማለት ነው። እንግዲህ ቀሪም ደግሞ በኋላ በደንብ እናበራለን።
ፍጹም አበራም እንደዚሁ በቦይንግ ውስጥ የአንድ ቡድን ማናጀር ነህ እና እስቲ አንተም እንደነሱ ራስን አስተዋውቀለን።
እሺ፣ አመሰግናለሁ እንግዲህ በድጋሚ እድል በማግኘቴ። እንደተናገርሽው ስሜ ፍጹም አበራ ይባላል። እኔም እንዲሁ እዚህ አብረው ካሉት ፓኔሊስቶች ብዙ አይለይም። ሁለተኛ ደረጃ ትምህርቴን ያጠናቀቅኩት በአዲስ አበባ ነው። በዚያ ጋር ትንሽ ቆይቻለሁ። ቆየሁ በ1990 ዓመተ ምህረት በፈረንጆች አቆጣጠር የመጣሁት። ከዛ ከመጣሁ ወዲህ ወደ ሁለተኛ ደረጃ ትምህርት በመግባት ትምህርቴን አጠናቅቄ የመጀመሪያ ዲግሪን ከዩኒቨርሲቲ ኦፍ ሚኒሶታ በኢንጂነሪንግ ዲግሪ አጠናቅቄ ከዛ ወደ ሲያትል መጣሁኝ እና ለ9 ዓመት ያህል በመንግስት አካል እየሰራሁ ነበር በኢንጂነሪንግ ዲዛይን እና በፕሮጀክት ማኔጅመንት። እሱ እንዳጠናቀቅኩኝ ከድሮ ከልጅነት የነበረኝ ፍላጎት ነበር፣ ማለት የአውሮፕላኖች አካባቢ በዲዛይን እና ያው የማብረር ፍላጎት ስለነበረኝ ወደ ቦይንግ ስራ እድል አግኝቼ ገባሁኝ ማለት ነው። እና አሁን ሄደና 9 ዓመት ራሱ ሆኖኛል ቦይንግ ውስጥ። ቦይንግ እንደምታውቀው በጣም ትልቅ ድርጅት ነው፣ ብዙ የኛ ማገር ተወላጆች የሚሰሩበት ነው። እና ብዙ እድል አግኝቼበታለሁ፣ ብዙም ቦታ ሰርቻለሁ እዛ ውስጥ። አሁን ለጊዜው ያለሁበት ቦታ አንድ አውሮፕላን እንግዲህ ስራ በኋላ ምን ማከር ይችላልን አውሮፕላን ከተሰራ ወዲያ መፈተሻ አለበት ወይ ቴስት ማድረግ አለበት እና የበረራ ፍላይት ቴስት አለ የደሞ የማቴሪያል ቴስቲንግ አለ እና የበረራ ቴስት ተወሰነ ጊዜ ሰርቺ አሁን በላብ ቴስት ማለት የማቴሪያል ቴስቲንግ እና ፕሮዳክት ቼክ አውት ይደረጋሉ በዛ እየሰራው ያለው እና የተወሰነ ቡድን ደሞ አሁን ማኔጅ ያረኩኝ ያለው እና ያው ብዙ አይነት እንዶች አቀስም ያለው ያለ ወንድሞቻችን ትራሽ ለማካፈልም ልጅ ነኝ አመሰግናለሁ።
በመጀመሪያ አመሰግናለሁ ቪኦኤ እንደም ሲሆን ይሄንን ዝግጅት አርጋችሁ እዚህ ስለጋበዛችሁን የሚበረታታ ፕሮግራም ነው። ስሜ ማስረሻ ዘነበ ይባላል። በኢትዮጵያ ነው ተወልጄ ያደኩት። የመጀመሪያ ደረጃ ትምህርቴን ካቴድራል ላይ ተማርኩት። ከዛም አቃቂ ሚሽን ወይም አቃቂ 7th አድቬንቲስት ስኩል በሚባለው ሃይ ስኩል ከተማርኩ በኋላ ወደዚህ መጥቼ ወደ ኮሌጅ ነው የሄድኩት። ዌስተርን ዋሽንግተን ዩኒቨርሲቲ የሚባል ትምህርት ቤት ውስጥ የመጀመሪያ ዲግሪን በባዮሎጂ እና ማቴማቲክስ ያስኩኝ። ከዛም እንደወጣው የመጀመሪያ ስራዬ ሬዲያንት ሪሰርች የሚባል የመድኃኒት ጥናት የሚያካሂድ ወደ 25 ክሊኒኮች በአሜሪካ ሀገር ያሉት ድርጅት ውስጥ ገባሁ። እንደ ከአካውንቲንግ ዲፓርትመንቱ ጋር ተለጣፊ ሆኖ የሚሰራ አካል ውስጥ ነው የገባሁት። እንደ አካውንት ሪሲቨብል አይነት ስራ በኋላም ደግሞ በጀትና ኮንትራክት ኔጎሼት የሚያደርጉትን ሰዎች እንደ ሁለተኛ ሰው እንደ ረዳት ሆኜ ሰራው። ከትንሽ ጊዜም በኋላ የዲፓርትመንቱ ሱፐርቫይዘር ለመሆን ፕሮሞት ወደዛ አሸጋገሩ። ከዛ ትንሽ እንደቆየው ልቤ ሁሉ ለኢትዮጵያ ነበር የነበረው። ሆነ በነጻ አገልግሎትም ሰጥበት ድርጅት ነበር ብሉ ናይል ይባል ኢትዮጵያ ሰው ይፈልጉ ነበር የሚያገዛቸው እና ረዘም ያለ ጊዜ ወስጄ ኢትዮጵያ ሄጄ ከነሱ ጋር በነጻ አገልግሎት የሚሰጥ ክሊኒክ ለማቋቋም አገዝኳቸው። ያንን ክሊኒክ አቋቁመን ትንሽ ጊዜ ቆይቼ መጣሁ። ተመልሼ አነስ ያለ ክሊኒክ ውስጥ ደግሞ ቢዝነስ አድሚኒስትሬተር ሆኜ ተቀጠርኩ። ጋይናኮሎጂ እና ክሊኒካል ሪሰርች ሆነ ቦታ። ከዛም በመቀጠል ማስተርስ እንደው እየተማርኩ ሰራው በሄልዝኬር አድሚኒስትሬሽን። ከዛ ሶልዳ ደግሞ አሁን ፍሬድ ሃችንሰን ካንሰር ሪሰርች ይባል እዚህ ሲያትል ውስጥም በአለም ደረጃም የታወቀ የካንሰር ሪሰርች እንዲሁም ኤችአይቪ ሌሎችን ጥናት ያደርጋሉ። እዛ ውስጥ በክሊኒካል ሪሰርች ኦፕሬሽን ስፔሻሊስትነት እያገለገልኩ እገኛለሁ።
በጣም እናመሰግናለን አራክታችሁንም እንደሰማችሁት። ሁልጊዜም አሜሪካ ሀገር ሲታሰብ ከኢትዮጵያ አሜሪካ ሀገር ያሉ ኢትዮጵያውያን ተብሎ ሲታሰብ የሚነገረው ነገር አለ። እዛ ሄደው እኮ በቃ ይሄንን ነው የሚሰሩት፣ ፓርኪንግ ነው የሚሰሩት ወይም ሽንት ቤት ነው እንደዚህ የሚያረጉት የሚል አንዳንድ ተለጣፊ ስሞች አሉና ያንንም መስራት መጥፎ ሆኖ አይደለም። ግን ከኢትዮጵያ ደግሞ ተምረው መጥተው እዚህ የሚባክኑ ሰዎች አሉ። እንደዚህ አይነት ቦታ ላይ ብዙ ወጣቶችን ይገኛል ተብሎ አይገመትምና እንዲህ ያሉ ልምድ ያላቸው ወጣቶች ማግኘት ትልቅ ነገር ነው። እዚህ ጋር ሌሎች 3 እንግዶች አሉንና እነሱም ራሳቸውን ያስተዋውቁና ወደ ውይይታችን እንሄዳለን። ከተስፋዬ አያሌው ነው የሚጀምረው፣ የሶፍትዌር ኢንጂነር ነው። እስቲ አንተም አጠር አድርገህ ራስህን አስተዋውቅልን።
አመሰግናለሁ ሲሆን መጀመሪያ በዚህ ፕሮግራም ስለጋበሽኝ በጣም ደስ ብሎኛል። እንደም ደሞ ያለኝንም የስራ ልምድ እንደም ደሞ ያለፍኩባቸውንም ነገሮች ለማካፈል ስለጋበሽኝ አመሰግናለሁ። እኔ ቶልጂ አደኩት ወሎ ውስጥ ነው፣ ደው ወሎ ተንታም ይባል አካባቢ። እንደም ደሞ የተማርኩት ደሴ ወይዘሮ ሲንቶፌ ቸርሼ አዲስ አበባ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪን በ1995 ወይም በ2003 ኮምፒውተር ሳይንስ ጨርሻለሁ። እንደውም በ2005 በዛው ባገራችን ድጋሚ ማስተርስ ኮምፒውተር ሳይንስ ሰርቼ ወደዚህ ሀገር የማስተርስ ዲግሪ ለመስራት የተለያዩ አጋጣሚዎች ስለነበሩ እነዛን አጋጣሚዎች ተጠቅሜ 2006 ላይ መጥቻለሁኝ እዚህ። 2008 አካባቢ ማስተርስ ፕሮግራም ሰርቼ ወደ ስራው ዓለም ለመግባት ነው የሞከርኩት። ትምህርቱን በሚጨርስበት አጋጣሚ እዛው ትሬት ያለን የመጣሁበት ዩኒቨርሲቲ የስራ አድሎችን የሚያመቻች ነበር፣ ወይም ካሪኩለም ፕራክቲካል ትሬኒንግ የሚባል ሲፒቲ የሚባል ፕሮግራም ነበረው። ፓርት ኦፍ የትምህርቱ ነው የማስተርስ ፕሮግራም ትምህርቱ እና ወጥተን የመስራት እድል ነበረው በF1 ቪዛ። እሱን ተጠቅመን ወደ ስራው ገባሁኝ። የመጀመሪያ ስራዬ የነበረው እዛው ትሬት ያለው እና ያገኘው ስራውን በማይክሮሶፍት ነው። ሶፍትዌር ኢንጂነር ሆኜ ነው ስራዬ የጀመርኩት። አንድ 3 አመት 4 አመት ከሰራሁኝ በኋላ ሌሎች ነገሮችን ኤክስፕሎር ማድረግ ጀመርኩኝ። እንዲሁም ደግሞ ካሪየሬንም ለማሳደግ ስል ሌሎች ቴክኖሎጂዎችን ከማይክሮሶፍትም ውጭ ያሉ ቴክኖሎጂዎችን ለመማር ሞከርኩኝና እነዛን ነገሮችን ቢልድ አድርጌ ወደ ሌላ ስራ ለመግባት ነው ሞከርኩት። በዛ አጋጣሚ ወደ ኢንሹራንስ ካምፓኒ ውስጥ ነው የገባሁት። ከ2013 ጀምሮ አሁን ድረስ በአንድ የኢንሹራንስ ካምፓኒ the largest insurance company in Washington was Premier Blue Cross Blue Shield የሚባል ነው። እዛ ውስጥ ሶፍትዌር ዴቨሎፐር ነኝ የምሰራው። እንግዲህ ያለውን ደግሞ ወደፊት በሰፊው ማከራል ሞክራለሁ።
እሺ፣ ስሜ ይታያል መንግስቱ ይባላል። አመሰግናለሁ VOA ሲሆን ይህን ፕሮግራም ስላዘጋጃችሁ። በጣም ብዙ ወንድም እህቶቻችንን ሊጠቅም የሚችል ርዕስ ነው ብያምናለሁ። ወደዚህ ፕሮግራም ስመጣም ያንን ኮንሲደር በማድረግ ደስ ይላል የመጣሁት። በመጀመሪያ አዲስ አበባ ዩኒቨርሲቲ በሜካኒካል ኢንጂነሪንግ ነው ባችለር ዲግሪ ነው ያስኩት። እዚህ ሀገር በ2006 በመጣሁበት ጊዜ ግሪን ካርድ ካገኘሁ በኋላ ወዲያውኑ በሶስት ወር ውስጥ ጀርመን የማስተርስ ፕሮግራም የጀመርኩት ነበር። እሱን ግሪን ካርድ እንዚህ ከያዝኩ በኋላ ወደዛው ሄድኩኝ ወደ ትምህርት። በዛች ሶስት ወር ውስጥ አገሩንም ፉል ኤክስፒሪየንስ ለማድረግ እንድችል የጋ ስቴሽን ሬስቶራንት የማስተናገድ ስራዎችን ሁሉ ሰርቻለሁ። ያም አበረታቶኛል ወደፊት በትምህርቴ መግፋት እንዳለብኝ። ጀርመን ሄጄ ሜካትሮኒክስ በሚባል ትምህርት ማስተር ሴን ሰራው። ያ ትምህርት ብዙ የተለመደ እንትን አይደለም፣ ፊልድ አይደለም። ከትራዲሽናል ፊልዶች ኮምባይን ያደረገ ነው። አራት ፊልዶችን ኤሌክትሪካል፣ ሜካኒካል፣ አይቲ ኢንተግሬሽን ይሉታል። ኢንተግሬት ያደረገ ፊልድ ነው ያጠናሁት። እዛ ጨርሼ በ2008 እዚህ ትምህርቴን ጨርሼ በመጣሁበት ጊዜ የኢኮኖሚክ ሪሴሽን ላይ ነበር አገሩ። ጀርመንም በመሐከል ሪሰርች የሰራሁበት ካምፓኒ ነበረ። እዛ አፕላይ ምን ስራ ምናደርግበት ስታይል እና እዚህ በጣም ይለያይ ነበር። እሱን ግን ኢንፎርሜሽን አልነበረኝም። በዛው ስታይል እዛ የመጨረሻውን ሴሚስተሬን እየተከፈለኝ ነበር የሰራሁት። ስራ ማግኘትም ቀላል ነበር ኢቭን ተማሪ ሆኜ። እዛ እዚህ ግን ቀላል አልነበረም። እና እዚህ በዛው ስታይል ሁሉ ነገር በወረቀት ማስረጃ በወረቀት ሁሉ ነገር በወረቀት ከሲቪ ከሚባለው ጋር ማለት ነው አታች ያረኩኝ። አፕላይ ሳደርግ ምንም ሪስፖንስ አላገኝም ነበር። እና ለስድስት ወር አፕላይ ካደረኩ በኋላ ያው ትንሽ ለኑሮዬ ማሰብ ስለነበረብኝ በፕሮፌሽናል ስራው ትንሽ ተስፋ ወደ መቁረጥ ሄድኩና ታክሲ መንዳት ጀመርኩ። ከዛም ለአንድ አመት ተኩል ታክሲ ነዳሁ። የሲቲ ባስም ለአንድ ለስድስት ሰባት ወር ያክል ነዳሁ። በማዕከል የቢዝነስ ኦፖርቹኒቲም ኤክስፕሎር አረኩኝ ከጓደኛዬ ጋር። ከዛ በኋላ ግን ጀርመን ሰራበት የነበረው ሪሰርቼን ፕሮዳክት ቴስቲንግ የሚባል የሃርድዌር ፕሮዳክት ቴስቲንግ ፊልድ ነበረ። እና ቴስቲንግ እዚህ ስፈልግ ግን ሁልጊዜ የማየው አንድ ነገር ነበር፣ የሶፍትዌር ቴስቲንግ ነው። አንደኛ የተማርኩበት ትምህርትም ብዙ ፖፑላር አይደለም፣ ሁለተኛ ደግሞ የማየው ስራ ቴስቲንግ ስል የሃርድዌር ወይም ኤሌክትሮኒክ ቴስቲንግ ሳይሆን ወይ ሴንሰሮችን እንደዚህ መኪና ላይ አፕሊኬሽን ያላቸው አውሮፕላን ላይ ያሉት ቴስት ማድረግ ነበር። እዚህ ግን የማየው ሶፍትዌር ቴስቲንግ ነው። በጣም የተለያዩ ነገሮች ናቸው። ግን ያው ወደ ፕሮፌሽናል ስራ ለመግባት ቀላሉ መንገድ ሲሆን አገኘሁት። በ2012 ወደ ቴስቲንግ ሄድኩኝ ማለት ነው። ስቴት መቀየርም ነበረብኝ ለልምድ ስል ሳውስ ካሮላይና Hewlett Packard HP የሚባል ካምፓኒ አዘ ሶፍትዌር ቴስተር ሁኜ ወይም QA ይባላል ባጭሩ እዛ ሰራው። እዛ ከሰራው በኋላ 2014 ላይ እዚህ መጣው ሲያትል ሲቲ ላይት እንደ ሌላ QA ኳሊቲ አሹራንስ ኢንጂነር ሁኜ ተቀጠርኩ። ለሁለት አመት ሲያትል ሲቲ ላይት ሰራው። እዛው ሰፖርት የማደርገው ቲም ውስጥ ምሰራበት አፕሊኬሽን ሰፖርት እናደርጋቸው ኢንጂነሪንግ ቲሙ ባለኝ ግንኙነት የኢንጂነሪንግ ስራ ከነሱ ጋር አየው አፕላይ ያደረኩኝ ይዛለ። ኦኬ በቃ እና እዛ ነው አሁን ሲኒየር ኤሌክትሪካል ኢንጂነር ሆኜ የምሰራው። የሲቲዩን ኤሌክትሪካል ሲስተሞች በጂአይኤስ ሲስተም ማፕ ማድረግ ነው። ታንክ ዩ። አመሰግናለሁ
እንት ስላክኝ። ስሜ ዩኤል ይባላል። ተወልጄ ያደኩት አዲስ አበባ ነው። ከአዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ የመጀመሪያ ዲግሪ እንጂ በ2010 ወደ ሲያትል ሙቪ ያደረኩት። እንግዲህ ሲያትል ከመጣው በኋላ ያው በሲቪል ኢንጂነሪንግ የመጀመሪያ አመት ላይ ብዙ ስራ ለመፈለግ ሞከርኩኝ። ብዙ ኮዳችን ስታንዳርዳችን ስለማይገናኝ ምንም ሱንዳደው ብዙ አፕላይ አረጋለሁ መጥቼልን። ስለዚህ ውሳኔ የወሰንኩት በቃ ከእንደገናም ቢሆን እዚህ መማር አለብኝ በሚል ሾርላይን ኮሚኒቲ ኮሌጅ እንዳዲስ ለመማር ገባሁ። ያው እሱንም እየተማርኩ ያው ኑሮም ስላለ ፓርኪንግም ሰራለሁ፣ ጧትም ለኡበር ድራይቭ አረጋለሁ፣ ከዛ ትምህርት ቤት ሄዳለሁ፣ ከሰዓት ደግሞ ፓርኪንግ ስራ አለኝ። ስለዚህ ያው ሁለት ፉል ታይም ስራ እየሰራሁ ነበር እየተማርኩ የነበርኩት። እና ፓርኪንግ የምማርበት ድርጅት ውስጥ አሁን መሰራበት ኤክስፐዳይተርስ ኢንተርናሽናል ይባላል። ያው እዛ ፓርክ የሚያረጉት ሰዎች እዛ የሚሰሩ ማኔጅመንቱ ሲዮ ሁሉም ከታች ማኔጅመንት እስከ ትልቅ ማኔጅመንት ላይ ያሉ ሰዎች ነበሩና እዛ ሲመጡ መኪናቸውን ሲቀበል ልብስ አስከፍል ምናምን ይሄን ታሪክ ነግራቸዋለሁ እድል እንዲሰጠኝ። እና ያው ከአንድ አመት በላይ የፈጀ ፕሮሰስ ነው። ብዙ ወደ 7-8 ኢንተርቪው አድርጌያለሁ። እዛው ካምፓኒ ውስጥ ለመቀጠር ያው አይቲ ላይ ያላችሁ ታውቁታላችሁ፣ የ4-5 ሰዓት ኢንተርቪውዎች ናቸው በየጊዜው። አስቸጋሪ የነበረው ያው አንዳንዴ ሪስፖንስ አላገኝም፣ አልፋሃልም፣ ወድቀሃል የሚል ነገር አልነበረም። እና ትንሽ ቻሌንጂንግ ነበር። ብቻ ከአንድ አመት ኦልሞስት አንድ አመት ተኩል ፋት በኋላ በኢንተርንሺፕ እድል አገኘሁም እዛ ካምፓኒ እንድሰራ። ከዛ በኋላ ኢንተርንሺፕ እድል አግኝቼ ገባሁ። በአራት ሳምንት ውስጥ ነው ፉል ታይም ሆኜ ይኸው እንግዲህ 5 አመት ሆነ ስፕራይተር በሶፍትዌር ዴቨሎፐርነት እየሰራሁ አምስት።
እሺ፣ በጣም እናመሰግናለን ሁላችሁም። አሁን ለጥያቄ እና ለውይይቱ ክፍት ነው የምናደርገው። ጥያቄ አላችሁ ካላችሁ ለነሱ መጠየቅ ትችላላችሁ። ግን ከዛ በፊት አንድ ጥያቄ እኔ ላንሳላችሁና በዛ ውይይታችንን እንጀምር። ለአሊ ነው የመጀመሪያው ጥያቄ። ሙሲያትል መኖሩና እነዚህ ትልልቅ የአሜሪካን ኩባንያዎች እዚህ መኖራቸው የሰጠህ እድል ነው? እዚህ ላይ እንድትደርስ ያደረገ ምንድነው? እስቲ ንገረኝ።
ኦኬ፣ አመሰግናለሁ። ባጭሩ ለማለት አይ ቲንክ ኮምቢኔሽን ኦፍ ኤቭሪቲንግ ነው ያለው፣ የሁሉም አስተዋጽኦ አለው። አንደኛ የራሴ ፍላጎት እና የራሴ ኤፈርት ያስጋር የሚያረኩት ኮንዲሽኖች መሟላታቸው አለ። ማለት ያለውበት የነበርኩበት አካባቢ በጣም ሌላ አማራጭ የነበረ ሙሉበት አካባቢ የትምህርት ላይ ያሉ ልጆች ነበር ሞላው። ከሱ መለስ የመጀመሪያ ነገር ለማስታወስ የምፈልገው ብዙ ጊዜ የኛ ሀገራችን ሯጮች የምናያቸው አሸንፈው አንደኛው ወጡ፣ ሁለተኛው ወጡ፣ ሶስተኛው ወጡ በጣም ደስ ይለናል። በኋላ ያለውን የአንድ ዓመት እና የሁለት ዓመት ልፋታቸውን ትሬኒንጋቸውን ብዙ አናስታውሰውም። እና ዞር ብዬ ወደ እኔ ስመጣ ኢንጂነሪንግ መጀመሪያ ዲግሪ ለማግኘት አሁን እያንዳንዳቸው እዚህ ያላችሁት አሜሪካ ለመምጣት ራሱ የነበረውን ችግር አይታችኋል። በኢሚግራንትም ነን ኢሚግራንት ሆናችሁ ያንን አለፍን ማለት ነው። ሁለተኛ ደግሞ የት ነው ያለ ነው ትምህርት ቤት ለመግባት ያለውን ችግር አይታችኋል። ስፔሻሊ አሁን እኔ በነበርኩበት ጊዜ ዩኒቨርሲቲ ኦፍ ዋሽንግተን ኤሌክትሪካል ኢንጂነሪንግ ለመግባት ከ2-3 ሺህ በላይ ነው አፕላይ የሚያደርጉት፣ የሚገቡት ግን በጣም ጥቂቶች ናቸው። ያንን አለፍን ገባል። ያም የሆነውም ደግሞ በጣም ብዙ ኤፈርት ያስፈልጋል። አንዳንድ ጊዜ ተስፋ የሚያስቆርጥም አለ። ብሬክ ፖይንት የሚሉት ነገር አላቸው። የሚሰጡት ክላሶች በጣም አስቸጋሪ ናቸው። ግን እኛ ስራችን ብለን ስለያዝ ነው የምንውልበት አካባቢ አበሾችም ፈረንጆችም አብረን እያጠናን የመጀመሪያውን አለፍን ማለት ነው። ዲግሪ ከመጣ በኋላ ደግሞ ስራ ለማግኘት ብዙዎቻችን አሁን ሜንቶር አልነበረንም። 5 አፕላይ አድርገን እንዴት ስራ አላገኘንም ብለን እንላለን። ሌሎች ሰዎች ግን 100-200 አፕላይ ያደርጋሉ። ይሄ ኢንፎርሜሽን አልነበረንም። ስኮላርሺፕ ነበረ። ስኮላርሺፕ ለማግኘት እኛ 7-10 አድርጌ እንዴት ስኮላርሺፕ አላገኘሁም? ሌላው ጓደኞቻችን አበሾች አሉኑ፣ ኢንፎርሜሽን አላቸው፣ ሜንቶር አላቸው። 100-200 አግኝተው 10% እንኳን ከዛ ተመላሽ ካገኙ ብዙ ገንዘብ አላቸው ማለት ነው። ብዙ ተመላሽ አለ። እንደዛ ሆኖ ያንን አልፈው እዛ ደርሰዋል ማለት ነው። እና ወደ አንቺ ጥያቄ ልምጣና አይ ቲንክ ብዙን እንደመስለኝ በእኔ የመጀመሪያ የራስ ኤፈርት ያስፈልጋል፣ ዲተርሚኔሽን ያስፈልጋል፣ ውሳኔ ይሄን ነገር ማግኘት አለብኝ ሌላ አማራጭ የለኝም ብዬ የያዝኩት ነገር ነው። ሁለተኛ ደግሞ የነበርንበት አካባቢ ብዙ ጊዜ አንድ ሰው ከኢትዮጵያ መጥቶ እዚህ ሀገር ላይ የሚሆንበት አካባቢ የጤና ሕክምና ያሉ ሰዎች ከሆነ ጤና ሕክምናን ብዙ የሚያጠናው። እኔ ግን የነበርኩበት አካባቢ እንደዚሁ ሳይንስ እና ቴክኖሎጂ ላይ ትንሽ ጥንካሬ ማክሱም ጥንካሬ ስለነበረን በዛ ላይ አድርጌ እዚህ ደርሻለሁ ማለት ነው። እና ኮምቢኔሽን ኦፍ ኤቭሪቲንግ ለማለት ፈልጌ ነው።
እንግዲህ እኔ ኤክስፒሪንስ ቅድም እንደጠቀስኩት ከኢትዮጵያ ኮሚኒቲ ነው ጀመር እንደመጣሁ ለሶስት ለአራት ወር ስራ አልነበረኝ። ለጊዜ ማሳለፊያ ኢትዮጵያ ኮሚኒቲ እሄድ ነበር። የኢትዮጵያ ኮሚኒቲ ራሱ መኖሩን አላውቅም ነበር። ከቤተክርስቲያን ስንመለስ አንድ ቀን የሆነ የኢትዮጵያውያን ሱቅ አጋጣሚ ቃል እንገዛ ስንገባ መጽሔት ነበር በወጣቶች፣ ያኔ የኢትዮጵያ ወጣቶች ነበሩ ያዘጋጁት ኮሚኒቲውን። መጽሔት ነበር ያን መጽሔት አየሁና እንደ የኢትዮጵያ ኮሚኒቲ አለ እንደዚህ ያለ። ከዚያች መጽሔት አነበብኩ አገላብጬ ከመጨረሻ ቤት ውስጥ ያነበብኳት ምናምን ኢንፎርሜሽን አድራሻውና የኮሚኒቲውን። ከዛ ቤተሰብ የነበርኩባቸውን ውሰዱኝ አልኳቸው። ያው ከኮሚኒቲው ሄድ ከዛ ስንሄድ ያው ኮምፒውተር ላብ ትምህርት እንደሚሰጥ አገኘሁ። ከዛው መማር ጀመርኩ ማለት ነው። ባስ እያስኩ ነበር የሚሄድ ያን 15 20 ደቂቃ መንገድ ነው በባስ። ከዛ ያው የመጣሁ በሚችለው ሰዓት እየተማርኩ እሄዳለሁ ምናምን። አንድ ቀን ከኮሚኒቲው ወደ ባስ መያዣ የሆነ ሰው ያው በመኪና ላደስ ከባስ ከምትይዝበት ላደስ ምናምን ብሎ በጣም ያወራል እንሄዳለን ማለት ነው። ከዛ በአጋጣሚ ዳኙና ቲቶ ናቸው ታስታውስ ከሆነ ዳኙ ምንድነው መሆን የምትፈልገው ምናምን ጠየቁኝ ማለት ነው። አይ እኔ እንግዲህ አርክቴክቸር ደስ ይለኛል ግን እዚህ ሀገር ለመማር በጣም ከባድ ነው እና እኔ አላስበው ምናምን ስላቸው እንጂ በጣም ቀላል ነው መማር ትችላለህ። እኔ በአራት ዓመት ያው ዲግሪ ያስኩና ሰዓቱ ይሮጣል ምንም ችግር የለም እና ዝም ተማር ምናምን አለኝ ማለት እንዳለኝ። ከዛ በቃ ያን አስተውኩ። በሌላ ቀን ደግሞ አሁን ባስ ይዤ ወደ ኮሚኒቲ ስመጣ ሌላ አንድ ኢትዮጵያዊ ባስ ላይ አገኘና ትንሽ እያወራ ምናምን ስንመጣ ምንድነው የምትሆን ምናምን ምን ለመሆን የምትፈልግ አለኝ። አይ ወደ ዩኒቨርሲቲ ለመሄድ እቅድ አለኝ ምናምን ስለው ኦኬ ጥሩ ነው ምናምን አለና ግን እኮ እዚህ ሀገር ክፍያ አለው ዩኒቨርሲቲ እና እንዴት ከየታምት ነው የምትከፍለው ምናምን። እኔ አላውቅም ነበር ክፍያ እንዳለው። በዛን ሰዓት ኢትዮጵያ አይከፈልም፣ ያው ወደ ዩኒቨርሲቲ መግባት ከቻለ አንድ ሰው ገባ ነው ያው ተምሮ ይወጣል። ለዚህ ክፍያ እንዳለው አላውቅም ነበር። አሁን ለካ ይሄ ማለት ደግሞ ማለት ጀመርኩ ማለት ነው። ከዛ ያው የኮምፒውተር ላብ ትንሽ እንደተማርኩ ስራ አገኘሁ ጋዝ ስቴሽን። ከዛ በኋላ ያው ጥናት ማድረግ ጀመርኩ ማለት ነው። እንዴት ወደ ትምህርት ቤት መሄድ እችላለሁ፣ እንዴት ነው በቃ ስለ ክፍያው ምናምን በቃ ሪሰርች ማድረግ ጀመርኩ ከዛ ጊዜ ጀምሮ ማለት ነው። ከዛ ጋዝ ስቴሽን በምሰራበት ሰዓት ማታ ነበር የምሰራው፣ ሌሊት ነው የምሰራ ማለት ነው። ምሽቱ በኢትዮጵያ 4 እስከ 7 ሰዓት ማለት ነው። በዚህ 10 ሰዓት ነው ግን አንድ ቀን የሆነ ሰው መጥቶ ሌባ ማለት ነው ቢራ ምናምን ሰርቆ ሳይከፍሉ ምናምን ወጥቶ ከዛ ለፖሊስ ደወልኩ ማለት ነው። በዛን ሰዓት ነው ያው ቋንቋ አልችልም ለፖሊስ ሪፖርት ላድርግ ስል ፖሊሶቹ ቋንቋ ካልቻልክኝ ሪፖርት አልከፈልም ምናምን አሉ። ለካ ይማል። ከዛ በቃ ይሄ በጣም ለኔ ትልቅ ኤክስፒሪንስ ነው ይሄ ለካ ይማል ምናምን ማለት ጀመርኩ። ሌላው ሰው ሁሉ እንዴት ነው ቋንቋ ሳይማር ደጋነትን ስንኖር የሚለውን ነገር ማሰብ ጀመርኩ። በኋላ በቃ ያን ስራ ሌላ ስራ ቀየርኩ ማለት ነው። ስራው አደገኛ ስለሆነ እዛ ቦታ ላይ ቀየርኩ። የሆነ በርና መስኮት ምናምን መገጣጠም ማምረቻ ቦታ ካምፓኒ ጀመርኩ። እዛ ስጀምር በጎን ቋንቋ መማር ጀመርኩ ማለት ነው። እየሰራሁ ቋንቋዬን ተማርኩ ማለት ነው። ቋንቋውን ልጨርስ አካባቢ በአንድ ወቅት የሆነ አንድ ልጅ አገኘሁ እንደ ዩኒቨርሲቲ የሚማር ማለት ነው። እሱ ደግሞ አላለ እንዴት ነው ምናምን ስለ ትምህርቱ ጠይቃለሁ። በሄድኩበት ሁሉ ማገኘውን ሰው ምንድነው የምትሰራ ምንድነው የምትማር
ወይ ነገር ታሪክህ ማለት በጣም መስታጭ ነው ለሁላችንም። ግን ለሁሉም ሰው እድል መስጠት ስላለብን ደግሞ ሬዲዮናችን ከዚህ በኋላ የእናንተ ነው። እስቲ አጠራ አድርገህ ማጠቃለያውን ስጠንና ለኔም ራሱ መስጦኛል ታሪክ ለብዙ ሰዎች ማስተማሪያ ይሆናል። ግን ጠቅለል አድርግልኝ።
ውይይቱ አልተጠናቀቀም። የጋቢና ጉዞአችን ግን ጫፍ ላይ ደርሰናል። በዚሁ ወደ መጠናቀቁ ነው። ተከታዩን ክፍል በነገው ምሽት ይዘን እንደምንቀርብ ቃል እንገባለን። ፌስቡክ ላይ ደግሞ @voyamharik ላይ ዝግጅቱን እየተከታተላችሁ አስተያየቶቻችሁን ስጡን። በትዊተርም እንደዚሁ #gabinavioin በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማግዜር ነን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። አስታውሱ፣ ነገ በቴክኖሎጂ ድርጅቶች የሚሰሩ በርካታ ኢትዮጵያውያን ወጣቶችን የሚያሳትፉ ውይይት አለን። ያን እንጠብቃለን። መልካም ምሽት።